በምዕራብ ጉጂና ጌዲዮ ዞኖች ግጭት ቀዮን ጥሎ እንዲበተን የተገደደው ቁጥሩ የበዛ ህዝብ ዛሬም ደራሽ እርዳታ ይሻል። ለግጭቶቹ ዘላቂ መፍትሄና ተፈናቃዩን ህዝብ መልሶ ለማቋቋም የአካባቢውና የፌደራል መንግስት ሊወስዱ ከሚገቡ እርምጃዎች ባሻገር ዜጎች በህይወት አድኑም ሆነ በሀገር ደረጃ ብጥብጥን በሚያርቁና ሰላም በሚያመጡ ጥረቶች ያላቸውን ሁነኛ ድርሻ የሚያመላክት ምግባር ነው። የዋሽንግተን ዲሲው ዓለም አቀፍ ትብብር ለኢትዮጵያውያን መብት የተሰኘው የጋራ ግብረ ኃይል መሰንበቻውን ለጌዲዮ ተፈናቃዮች እርዳታ አሰባስቧል። አሉላ ከበደ የግብረ ኃይሉን ሊቀመንበር አርቲስት ታማኝ በየነን በቡድናቸው ክንውንና በተያያዥ ወቅታዊ የኢትዮጵያ ጉዳዮች ዙሪያ አወያይቷል።
ታማኝ በየነ፣ ከረጅም ጊዜ በኋላ ልንገናኝ ነው። ወደ አሜሪካ ድምጽ እንኳን በድምጹ መስመር ብቅ አልክ።
አመሰግናለሁ አሉላ። እኔም ደስ ብሎኛል።
በቅርብ ርቀት ብንገኝም በስልክ መስመር ነው እያነጋገርኩህ ያለሁት። እዚህ በአካል የምትመጣበትና ምናልባትም በአገር ጉዳይ የምንነጋገርበት በምስል የሚታየውን ለቀጣይ ውይይታችን እናቆይና ባለፈው ሳምንት የጀመርከው በተለይ በደቡብ ኢትዮጵያ ጌዲዮ አካባቢ የተፈናቀሉ ሺዎች ለመርዳት የተወጠነ የገንዘብ ማሰባሰብ ጥረት ዘንድሮም የሰመረልህ ይመስላል። ምናልባትም ከዚህ ቀደም ከታየው ለየት ባለ መልኩ በአጭር ጊዜ ውስጥ ከፍ ያለ መጠን ያለው ገንዘብ ማሰባሰብ ችላችኋል። እስኪ አሁን ያለህበትን በመረዳት እንጀምር።
እሺ፣ በጣም አመሰግናለሁ አሉላ። መቼም እንደ እምነቴ ይሄ የሆነው በእግዚአብሔር ነው ብዬ ነው የማምነው እና ክብር ለእግዚአብሔር ይሁን። በጣም ባላሰብ ነው መልኩ በዚህ ደረጃ ህዝቡ ይንቀሳቀሳል የሚል ግምት አልነበረኝም እና ከዳር ዳር ሁሉም ሰው ምላሽ የሰጠበት በእውነት በፍቅር በህብረት መቆም ሲቻል ውጤቱ ምን እንደሚመስል ያሳየንበት ነው። እስካሁን ባለኝ የመጨረሻው መረጃዬ 1,250,000 የአሜሪካን ዶላር ተሰብስቧል። እስካሁን ድረስ ግን አልቆመም። አሁንም የሚሰጡ ሰዎች አሉ። በጣም ሰፊ ችግር ስላለ ደግሞ በበለጠ እንዲሰጡም አጋጣሚውን ተጠቅሜ እናገራለሁ።
መልካም። በግልጽ እንደሚታየው ታማኝ ከፍተኛ መጠን ያለው ገንዘብ በአጭር ጊዜ ውስጥ ማሰባሰብ ይችላችኋል። ግብረ ኃይላችሁ በሊቀመንበርነት የምትመራው ግብረ ኃይል መሰል እርዳታ የሚፈለግባቸው ፈጥኖ ደራሽነት የሚጠይቁ ችግሮች በነበሩበት በተደጋጋሚ አድርጋችኋል። ይህ የአሁኑ የቅርብ ጊዜው መሆኑ ነው። ምን የተለዩ ሁኔታዎች ታስተውላለህ? በአገርም ደረጃ ውጥረት የነገሰበት ስጋት በሰፊው የሚስተዋልበት ጊዜ ጋር ደርሰናል። ፈንጥቆ የነበረውን ተስፋና የዛሬውን ሁኔታ ቆየት ብለን እናነጻጽራለን። እርዳታውን በማሰባሰቡ ረገድ ያገኛችሁትን ምላሽ አሁን ካሉት ሁኔታዎች ጋር እንዴት ታዛምደዋለህ?
ያሉ እንዳልከው በእንዲህ አይነት የእርዳታ ስራ ቆይተናል። በስድስተኛ አመታችንን እያያዝ ነው። እንደ ፈረንጆቹ አቆጣጠር በ2013 ነው የጀመርነው። ያም በሳውዲ የነበሩ ኢትዮጵያውያን በግፍ በየመንገድ ዳር ሲጎተቱ እና አገር እንደሌላቸው መንግስት ወገን እንደሌላቸው እንደዛ አይነት ግፍ ሲፈጸምባቸው በዛ እልህና ስሜት ነው የተሰባሰብ ነው እና እነሱን መልሶ ወደ ሀገራቸው ለማድረስ በሚደረግ ጥረት ውስጥ ህዝቡ ከፍተኛ ርብርብ አድርጎ በዲፕሎማሲ ጫናም የሳውዲ መንግስት ወደ ሀገራቸው እንዲመለሱ የኢትዮጵያ መንግስትን በወቅቱ የነበረው ይህንን ኃላፊነቱን የግድ ዜጎቹን እንዲቀበል የተገደደበት ሁኔታ ፈጥረናል። ከዛ በኋላ በተለያዩ ተመሳሳይ ግጭቶች በኤርተኮርም በተፈጠሩ የተለያዩ ነገሮች ላይ እርዳታ ስንሰጥ ቆይተናል። ይሄ እንግዲህ የምናደርገው በአደባባይ ወጥተን ህዝቡን እባካችሁ እርዱ፣ ወገናችን እንዲህ የሆነ ነው ስንል የተለያየ ጊዜ ከፍተኛ እርዳታ አድርጎልናል። ባለፈው አመት ብቻ በ2010ን ብንመለከት መጋቢት ወር ላይ ከሶማሊያ ክልል ለተፈናቀሉ ኦሮምኛ ተናጋሪ የኢትዮጵያ ዜጎች 500,000 ብር ልከናል። እንደገና በዛው አመት በመጋቢት ወር ከመንግስት ታጣቂዎች በከፈቱት ተኩስ ሰዎች ሲገደሉና አገር ለቀው ወደ ኬንያ ሲተሰደዱ በኬንያ ቀይ መስቀል አማካኝነት ወደ 10,000 አሜሪካን ዶላር ልከን ለአፋጣኝ እርዳታ እንዲደርስ አድርገናል። ከዛ አልፎ በግንቦት 2010 እንደዚሁ ከቤንሻንጉል ጉምዝ ክልል ተፈናቀሉ የአማራ ብሔር ተወላጆች ወደ ባህር ዳር በተሰደዱበት ጊዜ ወደ 800,000 የአሜሪካን ዶላር ልከናል። እንደገና በነሐሴ 2010 ከደቡብ ኢትዮጵያ በብሔር ግጭት ወላይታ፣ ጌዲዮ እና ጉራጌ ወገኖቻችን ለደረሰው ተመሳሳይ ችግርም እንደዚሁ ወደ 500,000 ብር ልከና እንደዚህ ህዝቡን እየወጣን ነው የምንለምነው። ከሱ ሁሉ በላይ የሆኑ ደግሞ ባለፈው ጊዜ እኔ ራሴ ኢትዮጵያ በነበርኩበት ወቅት ቡራዩ አካባቢ ለደረሰው አደጋ ህዝቡን እርዳታ በጠየቅንበት ወቅት ወደ ግማሽ ሚሊዮን የአሜሪካን ዶላር ነው ህዝቡ የተረባረበው። ከፍተኛው ሬከርድ እሱ ነበርና እንግዲህ ብዙ ጥያቄ ብዙ ልመና ተደርጓል። ይሄኛው ለየት የሚያደርገው የወገኖችን ብሶት ሳይ ኢትዮጵያዊው ያገሬስ መጭድል ምንድነው የሚል ስሜት የገባ ይመስለኛልና አንድ ድምጽ ነው ያሰማን። የህብረት ድምጽ ነው ያየንበት። ጌዲዮ እንደውም የመሰባሰባችን ምልክት አድርጎ የወሰደው ነው የሚመስለኛል።
ታማኝ መልካም ስራዎች ባሉበት ሁሉ መኖር ትልቅ መታደል ጭምር ይመስለኛል። ፈጥኖ ደራሽ ሁኔታዎችን ለማደራጀት ከግብረ ኃይልህ ከስራ አጋሮች ጋር የምታደርጉት ጥረት በተደጋጋሚ መታየቱ ምናልባት ይሄ በቀጥታ አንተን በግልህ ወደሚመለከት ሌላ ጥያቄ ይወስደናል። ተጽዕኖ አድራጊነት፣ ተሰሚነት ከትልቅ ኃላፊነትም ጋር የሚመጣ እንደመሆኑ ዛሬ ባለው ሁኔታ ብዙዎች ባንተ መሰል ሁኔታ ውስጥ ያሉ በድርጊት የሚታዩት ሁኔታዎች ላይ ያላቸው አዎንታዊ ተጽዕኖ የማሳደር አቅም የተዳከመ ይመስላል። አንዳንዴም አጠያቂ ሁኔታዎች ሲፈጸሙ በግብር እንመለከታለን። ጸያፍ የሆኑትን ጨምሮ በማህበራዊ መገናኛ ብዙሃን ወዴትም የማያስኬዱ አንዱ ሌላውን የሚነቅፉበት ዘለፋ የሚደርስበት ሁኔታ በስፋት እየታየ ከኃላፊነት ውጪ ወደሆነ አቅጣጫ እየሄድን ይመስላል። ትርምስ ያለበት ሁኔታ እናያለን። ለራስህ የምትሰጠውን ኃላፊነት በተግባር ከምናየው ጋራ ማለቴ ነው ምንድን ነው የምትለው?
አሉላ፣ ትልቅ ጥያቄ ነው ያነሳኸው። አንድ ነገር ልበል ፍቀድልኝ። ይሄ ዓለም አቀፍ ትብብር ለኢትዮጵያውያን መብት ወይም ግሎባል አላያንስ ብለን የምንጠራው ከኔ ጀርባ በጣም ጉልበታቸውን የሰጡ የቤተሰብ ጊዜያቸውን የልጆቻቸውን የሰጡ ቀን ከሌሊት የሚሰሩ አሉ። እኔ ከፊት እየሆንኩ እኔ ምስጋናውን እየወሰድኩባቸው ነው እንጂ በጣም ብዙ ጀግኖች አሉ ከጀባይና ለው ምስጋና ለነሱ ይገባል እላለሁ። በሌላ በኩል አሁን ባለው ሁኔታ ስመለከት እንዳልከው በዚህ እርዳታ ማሰባሰብ ውስጥ ብዙ ፈተና ይገጥመናል። ቀደም ሲል ከዘረዘርኩልህ ውጪ ብዙ ጥቃቅን በጣም ደግሞ በየጓዳው በተለይ በጊዜው በነበረው ስርዓት አፈና ከኛ ጋር መገናኘት ራሱ ወንጀል ስለነበር ኢቭን መንግስት የገደላቸውን ቤተሰቦች ለመርዳት እንዴት ተደብቀን እንዳደረግን። ሌላው ቀርቶ ቆሼ ላይ በደረሰው አደጋ እርዳታ ለመስጠት ክልክል ስለነበር፣ ምክንያቱም የፖለቲካው ሁኔታ የሚፈቅድ አልነበረም። በአሸባሪነት የተከሰስን ሰዎችም ስላለን በቤተ ክርስቲያን በኩል ተደብቀን እንዴት አድርገን እርዳታው እንዳደረስን ወደፊት የሚገለጽ ይሆናል። ይህም በምናደርግበት ጊዜ ቀደም ሲልም የዘረዘርኳቸው እያሉ አንዳንዶች በማህበራዊ ሚዲያ በግሌም እዚህ እንዲሳታረጉ እዚህ እንዲሳ እናንተ እዚህ ብሔር ናችሁ እናንተ ይህን ብሔር ስለምጠሉ ነው የሚል በጣም የሚፈታተን ብዙ አይነት እርግማን ያጋጥመናል። ግን በትዕግስት አልፈነዋል። አሁንም ይህን እርዳታ ስናደርግ በጌዲዮ አካባቢ ዜጎቻችን የምናየው አይነት በደል ወይም ደግሞ በዚህ ዘመን ይሆናል ብለን ያላሰብነው እንደዛ በረሃብ የተጠቁ ህጻናት ስናይ፣ አጥንት የገጠጠ እናት ስናይ ፖለቲካ ምን ያደርጋል የሚል ስሜት ነው የፈጠረብኝ። እና አንዳንዶች ይህንን ሌላውን ብሔር በመጥላት ያረከው ነው ሁሉ ያሉኛሉ። ግን ህሊናና እግዚአብሔር ነው ፍርድ ሰጪዎቹ። በንጹህ ህሊና እያደረግን ያለ ነው። እኛ በተመቻቸ ቦታ ላይ ኖረን አንድም ዜጋ ውሃ አጥቶ የደረቀ ከንፈር ማየት፣ እናት ለልጇ የምትሰጠው አታ የምታበላው አታ ወደ ሰማይ ስታንጋጠጥ ማየት፣ እኔህን ፈተና ሰው የሆነ ሰው እንዴት ዝም ይላል የሚል ስሜት ነው። እና በዚህ መንፈስ ነው የምንንቀሳቀሰው። እንዳልከው ደግሞ ሀገራችን ውስጥ የተፈጠረው የፖለቲካ አየር ውጥረት አለው። በዚህ ውስጥ አንድም ሳይሆን 10 ሰው ተከታይ ያለው ቤተሰቡንም የሚመራ ቢሆን በጣም በጥንቃቄ መራመድ አለበት። እያንዳንዳችን ከአንደበታችን የሚወጣው ነገር እሳት እየጫረ እንደሆነ መረዳት አለብን። እና እኔ ከዚህ ከሰብአዊ አገልግሎት በተጨማሪ ኢትዮጵያውያን ለምንጽፈውና ለምንናገረው ነገር ኃላፊነት ካልወሰድን በሀገራችን ላይ ለሚመጣ ጥፋት እያንዳንዳችን ማስተዋጽኦ እንዳለን ማወቅ ያስፈልጋላለሁ። አንሳ
መልካም ታማኝ፣ እንግዲህ ትልቁን ቁልፍ የተጫን ይመስለኛል። የስጋት ድባብ ይታያል። ብዙዎች ከዚያ ትልቅ ተስፋ ከፈነጠቀ ሁኔታ በፍጥነት ወደ ሌላኛው ጫፍ የተገፉበት በመላው አገሪቱ ማለት ይቻላል ግጭቶች ከቀይ መፈናቀል የዕለት ተዕለት አጋጣሚ የሆነበት ሁኔታ መፈጠሩ ይህን ስጋት ቢያገዝፈው ላይገርም ይችላል። ነገር ግን ሊወሰዱ የሚገቡ እርምጃዎችን በተመለከተ አሁን ያለው ሁኔታ የተሻለ አዝማሚያ እንዲኖረው ተጽዕኖ አድራጊዎች ስልጣን ላይ በኃላፊነት ላይ ያሉትን ጨምሮ ሊደረጉ የሚችሉ ጉዳዮች ላይ ምንድን ነው መሆን ያለበት ትላለ? ከመርፈዱ በፊት የሚደረጉ ሁኔታዎች ወሳኝ ናቸውና።
አድማጮች አሉላ ከአርቲስት ታማኝ በየነ ጋር የጀመረው ቃለ ምልልስ አላበቃም። ሰፋ ያለውን ውይይታቸውን በፊታችን ሰኞ ይዞ ይቀርባል። በድረገጽና በፌስቡክ ገጾቻችንም ሙሉውን ውይይት እንድትከታተሉ እንጋብዛችኋለን። ለአሁኑ ግን ታማኝ በየነን እናመሰግናለን።